ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ምሽት ጥር 24 2025 ዓ.ም ተመረጥ ዝግጅታችን ጀመረ። ለምሽቱ በሳምንት ውስጥ ከተላለፉና ተደግሞ ቢሰሙ መልካም ናቸው ያላችሁ መሰናዶች ይዘን መጥተናል። አብራችሁን ታምሹ ዘንድ የምንጋብዛችሁ ኤደን ገረሙ መሰናዶውን በመምራት፣ ብርሃን ኃይሉ ስርጭቱን በማቀናበር፣ ጽዮን ግርማ በዋና አዘጋጅነት ከመላው የአሜሪካ ድምጽ ጋዜጠኞችና ባልደረቦች ጋር በመሆን ነው። ቀዳሚ የምናደርገው ከዓለም ዙሪያ የተሰባሰቡት ዜናዎችን ነው። ወደዛው እንላለን።
ሰላም ጤና ይስጥልን አድማጮቻችን፣ እንደምን አመሻችኋል? የቀዳሚው ምሽት የዓለም ዜናዎችን የማቀርብላችሁ አስማማው ነው ነኝ። ፕሬዚዳንት ትራምፕ ከፌደራል ሰራተኞች ጋር በቅርቡ የተደረጉ የሰራተኛ ማህበራት ስምምነቶችን ሊሰርዙ ነው። ፕሬዚዳንት ትራምፕ ባለስመት ከመፈጸማቸው ባሉ 30 ቀናት ውስጥ ከፌደራል ሰራተኞች ጋር የተደረጉ ማንኛውም የጋራ ስምምነት ተቀባይነት አይኖርም ብለዋል። ይህም ፕሬዚዳንቱ የፌደራል ተቋማትን የሰው ኃይል መልሶ ለማቋቋም እያደረጉ ያለው የቅርብ ጊዜ ጥረት አካል ነው። ትራምፕ ለሁሉም የሥራ አስፈጻሚ ክፍሎችና ኤጀንሲዎች ኃላፊዎች በላኩት ማስተዋሻ ላይ የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን አስተዳደር በመጨረሻዎቹ ቀናት ከፌደራል ሰራተኞች ጋር የተደረጉ የጋራ ስምምነቶችን ሆን ብሎ ማጠናቀቁን ገልጸዋል። አባካኝና ያልተሳኩ ፖሊሲዎችን ከስልጣን ማብቃት በኋላም በማራዘም አስተዳደርን ለመጉዳት የተደረገ ጥረት ነው ብለዋል። በአዲሱ ፖሊሲ ምን ያህል ስምምነቶች እንደሚነኩ እስካሁን አልታወቀም። የጋራ ድርድር ስምምነቶች በሰራተኛ ማህበራትና በሰራተኞቻቸው መካከል የሥራ ሁኔታዎችን፣ ክፍያና ሌሎች ፖሊሲዎችን የሚገልጹ ስምምነቶች ናቸው። እርምጃው የመጣው ፕሬዚዳንት ዶናልድ ትራምፕ ቢሮክራሲውን ለመቀነስና በብዙ ታማኞች ለማዋቀር ባደረጉት የመጀመሪያ እርምጃቸው በመቶዎች የሚቆጠሩ የመንግስት ሰራተኞችን ከሥራ በማባረርና ገሸሽ በማድረግ የአሜሪካ መንግስት መዋቅር ላይ ትልቅ ለውጥ በጀመሩበት ወቅት ነው። በሌላ በኩል የፕሬዝዳንት ትራምፕ አስተዳደር በጥር 6 ጉዳይ ላይ የተሳተፉ አቃቢያነ ህጎችን ከስራ አባሯል። የትራምፕ አስተዳደር የጃንዋሪ 6 ጉዳይ በመባል በሚታወቀው ከአራት ዓመት በፊት የተካሄደው ምርጫ ውጤትን ተከትሎ በዩናይትድ ስቴትስ ምክር ቤት ህንጻ ላይ በደረሰው ጥቃት ዙሪያ ምርመራ ላይ የተሳተፉ አቃቢያነ ህጎችን ከስራ አባሯል። በዚህ ሂደት ተሳትፎ የነበራቸው የፌደራል ምርመራ ቢሮ የፊቢአይ መርማሪዎች ስም ዝርዝር እንዲሰጠው የጠየቀ ሲሆን እነርሱም ተመሳሳይ ጣፈንታ ይገጥማቸዋል ተብሏል። እርምጃውም ዋይት ሃውስ በፌደራል ህግ አስከባሪ አካላት ላይ ቁጥጥር ለማድረግና በቂ ታማኝነት የጎደላቸው ተደርገው የሚታዩ ሰራተኞችን ከኤጀንሲው የማጥራት ውሳኔዎችን የሚያንጸባርቅ እንቅስቃሴም ተደርጎ ተወስዷል። ተጠባባቂ ምክትል ጠቅላይ አቃቢ ኤሚል ቦቭ በዩናይትድ ስቴትስ ካፒቶል ጥቃት ለተከሰሱ ከ1500 በላይ ሰዎችን ተጠቃሚ የሚያደርገውን የፕሬዚዳንት ዶናልድ ትራምፕ የምህረት እርምጃ ተከትሎ የጥር 6 ጉዳይን ይዘው የነበሩ አቃቢ ህጎች ከስራ እንዲባረሩ ትዕዛዝ ማስተላለፋቸውን አሶሺየትድ ፕሬስ ያገኘውን ማስተዋሻ መሰረት አድርጎ ዘግቧል። በዋሽንግተን በሚገኘው የዩናይትድ ስቴትስ አቃቢ ህግ ቢሮ ውስጥ 2 ደርዘን የሚጠጉ ሰራተኞች ስራቸው እንዲቋረጥ መደረጉን ጉዳዩን የሚያውቁና በዚህ ጉዳይ ለመናገር ፈቃድ ስለሌላቸው ስማቸው እንዳይገለጽ የጠየቁ አንድ ሰው ተናግረዋል። በተጠባባቂ ምክትል ጠቅላይ አቃቢ ህግ ቦብ በተላከ ሌላ ማስተዋሻ ከግማሽ ደርዘን በላይ የሚሆኑ የኤፍቢአይ ከፍተኛ አመራሮችን እስከ ሰኞ ድረስ ጡረታ እንዲወጡ ወይም እንዲባረሩ የታዘዙ ሲሆን በጥር 6 ላይ በምርመራ ላይ የተሳተፉትን የኤፍቢአይ ሰራተኞችን ስም ማረግና ቢሮም ጠይቋል። አስተዳደሩን ከመቀላቀላቸው በፊት ትራምፕን በወንጀል ጉዳዮች የተከላከሉት ቦብ የፍትህ ዲፓርትመንት ባለስልጣናት ተጨማሪ እርምጃዎች አስፈላጊ መሆናቸውን ለማረጋገጥ የሰራተኞች የግምገማ ሂደትን ያካሂዳሉ ሲሉም አስታውቋል። ሐማስ 3 ተጨማሪ እስራኤላውያን ታጋጆችን ለቀቀ። በእስራኤልና በፍልስጤም ታጣቂ ቡድን መካከል ያለውን ግጭት ለማስቆም በተደረሰው ስምምነት መሰረት ሐማስ 3 የእስራኤል ታጋቾችን ዛሬ ለቋል። የ54 ዓመቱ ፈረንሳዊ እስራኤላዊ አፌር ካልዴሮና የ35 ዓመቱ ያርደን ቢባስ ወደ እስራኤል ከመመለሳቸው በፊት በደቡብ የጋዛ ከተማ ካን ዩኒስ ለቀይ መስቀል ተሰጥተዋል። የ65 ዓመቱ እስራኤላዊ አሜሪካዊ ኪድ ሴጅል ደግሞ ከሰዓታት በኋላ በጋዛ ከተማ ከሚገኝ ወደብ ተለቋል። በአራተኛው የታጋጆችና እስረኞች ልውውጥ እስራኤል 90 እስረኞችን ለመልቀቅ ተስማምታ የነበረች ሲሆን አንድ የፍልስጤም ተሟጋች ቡድን በበኩሉ የሚለቀቁት ፍልስጤማውያን ቁጥር ወደ 183 መሻሻሉን አስታውቋል። ሐሙስ ዕለት ሐማስ 3 እስራኤላውያንና 5 የታይላንድ ዜጎችን ጨምሮ 8 ታጋቾችን የለቀቀ ሲሆን በዕለቱ እስራኤል ደግሞ 110 የፍልስጤም እስረኞችን ፈታለች። ከተፈቱት መካከልም 32ቱ የዕድሜ ልክ እስራት የተፈረደባቸው ነበሩ። የተኩስ አቁም ስምምነት ተከትሎ እስካሁን ከ423000 በላይ ፍልስጤማውያን ወደ ሰሜናዊ ጋዛ ተመልሰዋል። እንደ አውሮፓውያን አቆጣጠር በጥቅምት 2023 በእስራኤልና ሐማስ ጦርነት መጀመሪያ ላይ የእስራኤል ጦር ከግዛቱ እንዲወጡ ማዘዙ ተሰደው የነበሩት ናቸው። በሌላ በኩል ትላንት በጄኔቫ የዓለም ምግብ ፕሮግራም ወደ ጋዛ ሰብአዊ እርዳታ ለማድረስ በሚደረገው ጥረት ዙሪያ በሰጠው መግለጫ የተቋሙ የአካባቢው ኃላፊ የሆኑት አንቷን ሬናርድ ለጋዜጠኞች እንደተናገሩት ኤጀንሲው የተኩስ አቁም ስምምነት ከተደረሰበት ጊዜ ጀምሮ ከ32000 ሜትሪክ ቶን በላይ ምግብ ለጋዛ ማቅረቡን ተናግሯል። ይህ መጠንም በታህሳስ ወር ከቀረበው በጥፍና በጥቅምት ወር ከቀረበው በሶስት እጥፍ ይበልጣልም ብለዋል። ሬናርድ የዓለም ምግብ ፕሮግራም እስካሁን 300000 ሰዎችን ተደራሽ ማድረጉንም አስታውቋል። በመጨረሻም ሩሲያ ወደ ዩክሬን ከተማ እየከሰገስኩ ነው አለች። ሩሲያ በዩክሬን ምስራቃዊ ዋና የሆነችውን ቶሬትስ ከተማ አጠገብ ያለች መንደር መያዟን ዛሬ አስታውቃለች። ይህ በበኩሏ ሩሲያ ሌሊት ላይ ባደረሰችው ጥቃት 4 ሰዎች መሞታቸውን ገልጻለች። የሩሲያ መከላከያ ሚኒስቴር እንዳስታወቀው ወታደሮቹ በምስራቅ ዶኔትስክ ክልል ውስጥ የምትገኘውንና በቅርብ ወራት ውስጥ ከፍተኛ ውጊያ የተደረገበትን በሰሜን ምስራቅ ቶሬትስክ ሰሜናዊ ምስራቅ አካባቢ የምትገኘውን ክሪምስኪን መንደር መያዛቸውን አስታውቋል። ከፍተኛ የሰውና የቁሳቁስ ኪሳራ ቢደርስበትም የሩሲያ ጦር በዶኔትስክ ቀስ በቀስ እየገሰገሰ መሆኑም ተገልጿል። በክልሉ የሚገኙ የዩክሬን ወታደሮች ባለፈው ማክሰኞ በጦርነቱ ላይ ስልታዊ ጠቀሜታ ባለው የወታደራዊ ማዕከል በሆኑት በቶሬስክና ቻሲቪ አረብ ከተሞች አካባቢ ከፍተኛ ውጊያ መካሄዱን ተናግረዋል። ዲፕ ስቴት የተሰኘው የዩክሬን ወታደራዊ ተንታኞች ቡድን እንዳለው የሩሲያ ጦር በሁለቱ የውዝግብ ስፍራ በሆኑ ከተሞች መሃል ለወራት ቆይቷል። በሌላ በኩል ሩሲያ በማዕከላዊ የዩክሬን ከተማ ፓልታቭና በሰሜን ምስራቅ ካርኪቭ ከተማ ባደረሰችው ጥቃት ቢያንስ 4 ሰዎች መገደላቸውም ተገልጿል። አድማጆቻችን፣ የቅዳሜ ምሽት ከዓለም የተሰባሰቡ ዜናዎቻችን እነዚህን ይመስሉ ነበር። ዜናዎችን ያቀረብኩላችሁ አስማማየ ነው ነበርኩኝ። ከቀሪ የአሜሪካ ድምፅ ዝግጅቶች ጋር መልካም ቆይታ እንድታደርጉ እየጋበዝኩ በዚሁ እሰናበታለሁ። መልካም ምሽት።
አስማማየነውን ለዜናዎቹ እናመሰግናለን። በመከታተል ላይ የምትገኙት የቅዳሜ ምሽት ጥር 24 2025 ዓ.ም ዝግጅታችን ነው። መሰናዶውን በመምራት አብራችሁን ዘልቀው ኤደን ገረመው ነኝ። ከዋና አዘጋጇ ጽዮን ግርማ እንዲሁም ከፕሮዲውሰራችን ብርሃን ኃይሉ ጋር አብራችሁን ትቆዩ ዘንድ በአክብሮት ተጋብዛለሁ። ወደ ዘገባዎቻችን እንሻገር። ምሽቱ ቀዳሚ ያደረግነው ስደተኞችን ስለሚመለከተው ፕሬዝዳንታዊ ተዛዝ ሰዎች ያውቋቸው በሚገቡ ጉዳዮች ላይ የባለሙያ ማብራሪያ ነው። ፕሬዝዳንት ዶናልድ ትራምፕ ለሁለተኛ የስልጣን ዘመን ወደ ዋይት ሃውስ በተመለሱበት የመጀመሪያው ቀን ከተፈረሟቸው ፕሬዝዳንታዊ ተዛዞች መካከል ስደተኞችን የተመለከተው አንዱ ነው። ተዛዙን ተከትሎም በህገወጥ መንገድ አሜሪካ የሚኖሩና በወንጀል አድራጎት ውስጥ የተሳተፉትን ወደ ሀገራቸው የመመለስ ስራም ተጀምሯል። ለመሆኑ ይህንን የተመለከተው የፕሬዝዳንታዊ ተዛዝ በውስጡ የያዛቸው ጉዳዮች ምንድናቸው? ኢትዮጵያና ኤርትራንስ ሊያውቋቸው የሚገቡ ጉዳዮች ምን ይሆኑ? በማለት አስማማየ ነው በካሊፎርኒያ ግዛት ሎስ አንጀለስ አካባቢ የኢሚግሬሽን ጉዳዮች ጠበቃ ከሆኑት ወይዘሮ ሙሉመቤት አለማየሁ ጋር ቆይታ አድርጓል። ባለሙያዋ ስለ ፕሬዝዳንታዊ ተዛዙ ምንነት በማብራራት ቆይታቸው ጀምሯል።
ዋናውና አንደኛው ምንድነው ብዙውን ሰውም ደግሞ ያስፈራው የአይስ ኦፊሰሮች ማለትም የኢሚግሬሽን ኦፊሰሮች በአጠቃላይ መብት ስለተሰጣቸው ሰዎችን ወረቀት የሌላቸውም ወይም በአሁኑ ሰዓት ምንም አይነት ስታተስ የሌላቸውን ሰዎች እያቆሙም ሆነ እያሰሩ ዲፖርት ማድረግ እንደሚችሉ ማሰር እንደሚችሉ ስለተባለ ነው። አንዱ ደግሞ ዋናው ትልቅ ለውጥ ጠረፍ ላይ ባለው ለውጦች ላይ ነው። በፊት በጠረፍ በኩል የሚገቡ በሜክሲኮ በኩልም ሆነ በቴክሳስ አካባቢ የሚገቡ በሙሉ በካሊፎርኒያ አካባቢ ከሜክሲኮ ቢያዙም እንኳን የጥገኝነት ወይም ማመልከቻ እናስገባለን ፍራቻ አለን እንዲህ ሲሉ እያያዟቸው ምንም ያህል ፕሮሰስ ሳይደረጉ እየለቀቁ ነበር ጉዳያቸውን እንዲቀጥሉ። አሁን ግን እሱ እንዲቆም ተብሏል። ካች ኤንድ ሪሊስ ይሉታል። እሱ እንዲቆምና ሁሉም ቦርደር ላይ ምንም አይነት ወረቀት ከሌለው ወይም የመግቢያ ቪዛ ከሌለው ከመጣበት እንዲመለስ እንዲታሰር የሚያዙ ወጥተዋል። በሲቲዘንሺፕ በዜግነትም ደግሞ የተነሱ የወጡ አሉ።
ልጆች ከተወለዱ በኋላ ዜግነት ማግኘታቸው የተመለከተውም አንዱ የወጣ ነውና
ዋናው ብናነሳቸው ጥሩ ነው ተመልካቻችን እንዲያውቃቸው።
ዜግነትን በተመለከተ እንግዲህ በፊት ለዛውም በኮንስቲቱሽኑ በአሜሪካን ኮንስቲቱሽን ለብዙ ዓመት የጸደቀ ያለ 14th amendment ላይ ያለ ነው። በሱ መሰረት ማንንም አሜሪካን ሀገር ውስጥ የተወለደ የአሜሪካን ዜግነት እንደሚሰጠው ጸድቆ የቆየ ኮንስቲቱሽናሊ ጋራንቲድ የሆነ መብት ነበር። ከተወሰኑ አሁን ለምሳሌ የዲፕሎማት ልጆች ላይሰጣቸው ይችላል ዜግነት፣ ግን ሌላ ማንንም አሜሪካን ሀገር መሬት ላይ አሜሪካን መሬት ላይ እስከተወለደ ድረስ ዜግነት ይሰጣዋል። አሁን እሱ ትልቅ ለውጥ አድርገውበታል። የሱ ላይ ዜግነት ሲሰጠው የእናትና አባቱ አሜሪካን ሀገር ያላቸው ወረቀት ወይም ስታተስ ምንም እንትን ኮንሲደር አይደረግም። አሁን ግን ባስተላለፉት መሰረት ምንድነው ወይ የዛ ልጅ ወይ እናት ወይ አባት ግሪን ካርድ ያላቸው ወይም ሲቲዘን ያላቸው ካልሆኑ ልጆቹ ምንም አይነት የአሜሪካን ዜግነት እንደማያገኙ ነው የሚለው። ስለዚህ አሁን ለምሳሌ አንድ ሰው በሌላ አይነት ቪዛ ሌላ አይነትም ስታተስ ማለትም TPS አሁን አለ ለኢትዮጵያ የተሰጠ temporary protected status በዛ ላይ ያለ ሰው አሁን ለምሳሌ አንድ ልጅ ቢወልድ ወይ አባቱ ወይ እናቱ ግሪን ካርድ ያላቸው ወይም ሲቲዘን የሆኑ ካልሆነ አያገኝም የምንድነው ዜግነትን አያገኝም የአሜሪካን ዜግነት። ስለዚህ በጣም ትልቅ ለውጥ ያመጣል ይሄ ቢያልፍ። ይሄ እንግዲህ እንዲያልፍ የተባለው ኤግዚኪዩቲቭ ኦርደሩ ከተፈረመ ከ30 ቀን በኋላ እና ደግሞ ኤፌክቲቭ የሚሆነው ወይም እንትን የሚሆነው ምን የሚሆነው አልከኝ?
ተግባራዊ የሚሆነው
ተግባራዊ የሚሆነው ከፌብሩዋሪ 20/2025 በኋላ ለተወለዱ ልጆች ነው የሚለው። ስለዚህ ከፌብሩዋሪ 20/2025 በፊት የተወለዱ ልጆች ይሄ አይመለከታቸውም። ግን ይሄም ካለፈ ነው
ፕሬዚዳንት ትራምፕ አሜሪካ ውስጥ በርካታ ጎጥ መልኩ የሚኖሩ የሌላ ሀገር ዜጎች አሉ፣ ስለዚህ እነሱ ወደ ሀገራቸው መመለስ አለባቸው የሚል በምርጫ ቅስቀሳቸው ወቅት የሚያነሱት ጉዳይ እንደነበር ይታወቃል። አሁን ሁለተኛ ጊዜ ወደ ስልጣን ከመጡ በኋላ ደግሞ ይህን የሚመለከተው በተለያዩ አካባቢ ያሉ በህገወጥ መልክ ወደ አሜሪካ የገቡ ከዛም ባለፈም በተለያዩ ወንጀሎች ውስጥ የነበሩ ናቸው የተባሉ ሰዎችን በቁጥጥር ስር በመዋል ወደ ሀገራቸው የመለስ ሂደት ተጀምሯል። እንዲሁ በዚህ ሂደት ውስጥ የሚመለከታቸው አካላት አግኝተው የሚጠይቋቸው ሰዎችን ወይም በዚህ የሚጠየቁ ሰዎች በምን ሁኔታ ውስጥ ያሉ ናቸው? እሱን እስኪ ለተመልካቾቻችን ግልጽ እናድርግላቸው።
እንግዲህ ወይ ቦርደር ወይም ደግሞ ቦርደር ውስጥም ከገቡ በኋላ አሜሪካን ሀገር ውስጥም ከገቡ በኋላ ሊሆን ይችላል። ግን ለምሳሌ ልክ ጠረፍ ላይ የሚያዙ ሰዎችን ከነሱ ብንጀምር እዛ ላይ እንግዲህ አሁን አንድ ሰው ምንም አይነት ቪዛ ሳይኖረው የአሜሪካን ጠረፍ ላይ ቢደርስ እና ለመግባት ፈልጋለሁ ቢል በፊት አሁን ባለፉት 2-3 ዓመት በተለይ በጣም የሚደረግ የነበረው ምንድነው ያው ስሙን ማንነቱን እንደዚህ ይመዘገባል፣ ፊንገርፕሪንት ይደረጋል፣ እሱን አሻራ እንደዚህ ከተደረገ በኋላ ይለቀቅና ወደ ፍርድ ቤት ይመራል። ፍርድ ቤት ተመርቶ ፍርድ ቤት እንግዲህ ያለው መከላከያ ካለው እዚህ ሀገር ለመቆየት የሚችልበትን ማመልከቻ ማስገባት የሚችለው ነገር ካለ እሱን እንዲያስገባ ይፈቀድለት ነበር። ብዙ እንዳውም ኢትዮጵያውያኖች በተለይ በጣም በብዛት በእንደዛ አይነት ሁኔታ ገብተዋል። አሁን ግን ምንድነው የሆነው በእንደዛ አይነት ሁኔታ ቦርደር ላይ ወይ ጠረፍ ላይ መጥቶ አንድ ሰው ልግባቤል እንደዛ እንደበፊቱ ዝም ብሎ ካች ኤንድ ሪሊስ ይሉታል ቅድም እንዳልኩት እንደዛ አይደረግም። ያ ሰው ይታሰራል። ታስሮ ኤክስፐዳይትድ ሪሙቫል ይሉታል በአስቸኳይ ከሀገር ውስጥ እንዲወጣ እና ያንን ፕሮሰስ መሄድ አለበት ይላል። ያንን ፕሮሰስ መሄድ ማለት እንግዲህ ምንድነው ኢንተርቪው ይደረጋል በኢሚግሬሽን ኦፊሰር። ኢንተርቪው በሚደረግበት ጊዜ ያ ሰው ወደ ሀገሩ የመመለስ ፍራቻ እስካልተናገረ ድረስ ማለትም ወደ ሀገር የመመለስ አልችልም ወይም ከመጣሁበት ቦታ መመለስ አልችልም ምክንያቱም ጉዳት ይደርስብኛል፣ ጥቃት ይደርስብኛል ብሎ የሚደርስበትን ጥቃት ደግሞ መስፈርቶች አሉ። በእነዛ መስፈርቶች መሰረት ጥቃት ይደርስብኛል የሚለውን ለማሳመን ካልቻለ ላንድ ኦፊሰር ወይም በቂ ምክንያት ሰጥቶኛል ካላለ ሊመልሰው ይችላል ማለት ነው። ሌላው ደግሞ ይሄ ኤክስፐዳይትድ ሪሙቫል ወይም በአስቸኳይ እንዲወጡ የሚለው በፊት ከ14 ቀን በላይ ያልቆዩ አሜሪካን ሀገር ገብተው ጠረፉን ደግሞ ገብተው ወደ 100 ማይል ያህል የገቡ እንዲህ ነበር የሚለው። አሁን ግን በጣም አስፍቶት ባለፉት 2 አመታት ውስጥ የገባ ሰው በሙሉ ለዛ አይነት ነገር ሊዳረግ እንደሚችል ለኤክስፐዳይትድ ሪሙቭል። በፊትም ደግሞ እንደዚሁ ገብተው ፓሮልድ የነበሩት ሰዎች ባለፉት 2 አመት ውስጥ ከሆነ የአይስ ኦፊሰሮች
ምንድነው ፓሮልድ?
ፓሮል ማለት ተፈቅዶለት ወደ አሜሪካን ሀገር የተወሰነ ጉዳዮችን እንዲያስፈጽም ማለትም ለምሳሌ የአሳይለም ማመልከቻውን የጥገኝነት ማመልከቻውን እንዲሰማ ያንን ለማስገባት እንዲችል ለጊዜው ገብተህ ጉዳይህን እንድትከታተል ፈቅደልሃል እንደማለት ነው። ሙሉ ለሙሉ አድሚት ማድረግ ሳይሆን አድሚሽን ሳይሆን ገብቶ ጉዳዩን እንዲከታተል ፈቅደናል የሚል ነበረ። እና እንደሱ ሲሆን ለአንድ አመት ፓሮል አርገናል አንድ ሰው ከተባለ በዛ አንድ አመት ውስጥ ማድረግ የሚያስፈልገውን ማመልከቻዎችን ማስገባት ፍርድ ቤትም ደግሞ የክስ ወረቀት ይመሰረት እንደሆነ ያ የክስ ወረቀት ፍርድ ቤት እስከሚገባ እንደዚህ ጊዜ ይሰጥ ነበረ። አሁን ግን በዛ በኩል የሚገቡትን ሰዎች ከሁለት አመት ያነሰ ጊዜ ከሆነ እዚህ አሜሪካን ሀገር ውስጥ የነበሩት ያንን የፓሮል የተሰጣቸውን ፈቃድ አንስተው እንደገና ኤክስፐዳይትድ ሪሙቭል በሚለው ፕሮሰስ እንዲሄዱ ማድረግ አንድ ኦፊሰር ይችላል ይላል። የግድ ያደርጋል አይደለም ግን ይችላል። አንድ ኦፊሰር እንደ ሁኔታው አይቶ ሊወስን ይችላል ይላል። እና እንደዛ ማድረግ ደግሞ ማለት ያ ሰው ሊታሰር ይችላል ማለት ነው። ታስሮ እንደገና ኢንተርቪው ሊደረግ ቃለ መጠየቅ ይደረግለታል ስለ ጥገኝነት ስለ ፍራቻው እንደዚህ ለብዙ ጊዜም ሊታሰር ይችላል።
ወደዚህ ተመልካቾቻችን እናምጣውና ወደ ኢትዮጵያና ኤርትራውያን በዚህ በአሜሪካ በርካቶች ይኖራሉና ከዚህ ጋር በተያያዘ እንደው ስጋት የገባቸው ካሉ እነማን ናቸው ይሄ ሊመለከታቸው የሚችለው የሚለውን እንደው በኢትዮጵያና ለኤርትራውያን ግልጽ ለማድረግ በዛ መልኩ ቢያነሱልን።
የሚመለከታቸው እንግዲህ አሁን በተለይ አለቪዛ እንደዚህ እንዳልኩት በጠረፍ በኩል የገቡ ፓሮልድ ቅድም እንዳልኩት ጉዳያቸውንም እንዲከታተሉ ተብለው የተፈቀደላቸው እና ገብተው የነበሩት ባለፉት 2 አመታት ውስጥ ወይንም ደግሞ ፍርድ ቤትም ሄደው የመጨረሻ ውሳኔ ተሰጥቷቸው ተከልክለው መውጣት አለባቸው የሚል የመጨረሻ ውሳኔ ተፈርዶ ከነበረ ውሳኔውም ማለት ደግሞ የይግባኝ መብታቸው ሁሉም ነገር አልቆ እስከ መጨረሻው ይግባኝ እስከሚሉበት የፍርድ ቤት ደረጃ ሄደው የተከለከሉና በቃ መውጣት አለባቸው የተባሉ እነሱ ሊያስፈራቸው ይችላል። በደንብ ቪዛቸው ኤክስፓየር አድርጎ ወይም ተቃጥሎ ምንም አይነት ሌላ ማመልከቻ ያላስገቡ ኢትዮጵያውያኖች ሆኑ ኤርትራውያኖች ማንም በዛ ደረጃ ላይ ያለ ሊያስፈራው ይችላል። ሶ አሁን ለኤርትራውያኖች የሚያሳዝነው temporary protected status ወይም ግዚያዊ ጥገኝነት ወይም ከለላ ለኢትዮጵያ እንደተሰጠው ስላልተሰጠ እሱን ማመልከቻ ለማስገባት ኤርትራውያኖች unfortunately አይችሉም። ለኢትዮጵያውያኖች ግን ኢትዮጵያ ዴዚግኔት ሆናለች ከ2022 ጀምራ በአሁኑ ሰዓት ከኤፕሪል 11 2024 በፊት የመጡ ኢትዮጵያውያኖች እስከሆኑ ድረስ ሊያመለክቱ ይችላሉ። ለመጀመሪያ ጊዜ የሚያመለክቱ ሪሬጅስተር የሚያደርጉት ወይም በፊት የነበራቸው ቲፒኤስ የማመልከቻቸው ጊዜ አልፏል የማሳደሻው ጊዜ። አዲስ ግን ለሚያመለክቱ ማመልከት ይችላሉ። ስለዚህ ቲፒኤስ ይሄ ቴምፖራሪ ፕሮቴክትድ ስታተስን ማመልከት የጥገኝነት ወረቀታቸውን አላስገቡ ከሆነ በየፍርድ ቤቱም ሆነ በየኢሚግሬሽን ኦፊሱ ማስገባት በቶሎ ብለው ማስገባት ኦሬዲ የገባ ማመልከቻ ካላቸው ደግሞ የገባውን ማመልከቻ የሚያሳይ እንትናቸውን ወረቀቶቻቸውን ዶክመንቶቻቸውን መያዝ ደረሰኞቻቸውን የፍርድ ቤትም ከሆነ ፍርድ ቤት የገባበትን የሚያሳይ መያዝ የሥራ ፈቃድ ካላቸው የሥራ ፈቃዳቸውን መያዝ ብዙ ኢትዮጵያውያን ደግሞ ወይም ኤርትራውያን ደግሞ ከሁለት ዓመት በፊት የነበሩ ከነበሩ ይሄ ኤክስፐዳይትድ ሪሙቭል የሚባለውን እንዳያደርጉባቸውና ባይሆን አትሊስት ፍርድ ቤት ገብተው የመከላከል መብታቸው እንዲጠበቅ እዚህ ሀገር ከሁለት ዓመት በላይ እንደቆዩ የሚያሳይ አይነት ዶክመንቶቻቸውን መያዝ ማለትም የድሮ መታወቂያ ሊሆን ይችላል፣ የገቡበት ቪዛ ሊሆን ይችላል፣ ብቻ ከሁለት አመት በላይ እዚህ እንደነበሩ የሚያሳይ ዶክመንቶች በእጃቸው መያዝ ይመከራል።
ወይዘሮ ሙሉበቤት በአሜሪካ ድምጽ አድማጮቻችንና ተመልካቾቻችን ስም የህግ ባለሙያነቱን እንዲሁም የጠበቃ ስራዎች መነሻ አድርገን በስደተኞችን በተመለከተ በፕሬዚዳንት ትራምፕ የተፈረሙ ህጎች ምንነትን ላይ ሀሳብ ስላካፈሉን በጣም እናመሰግናለን። ለሰጡ ሙያዊ ሀሳብም ከልብ አሜሪካ ድምጽ አድማጮቻችንና ተመልካቾቻችን ስም እናመሰግናለን።
እናመሰግናለሁ።
ከዚሁ ከስደተኞች ጉዳይ ሳንወጣ ዶናልድ ትራምፕ ስደተኞችን ወደ ጓንታናሞ ቤይ እንደሚልኩም ማስተዋቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰነድ አልባ ስደተኞችን ኩባ በሚገኘው ጓንታናሞ ቤይ እንዲያዙ እንደሚያደርጉ ነው የገለጹት። ለዚህም አስተዳደራቸው እስር ቤቱን ዝግጁ እንዲያደርግ የሚያስችል ሰነድ በዚህ ሳምንት እንደፈረሙም ተገልጿል። በኩባ የሚገኘው የአሜሪካ እስር ቤት ጓንታናሞ ቤይ ወታደራዊ እስረኞችን፣ የታሊባንና የመስከረም 11 የሽብር ጥቃት ተጠርጣሪዎችን በመያዙ ይታወቃል። የመከላከያና የሀገር ውስጥ ደህንነት መስሪያ ቤቶች እስር ቤቱ 30,000 ስደተኞችን ለማስተናገድ እንዲችል ዝግጅት እንዲያደርጉም ትራምፕ አዘዋል። አንዳንዶቹ ስደተኞች ከፍተኛ ወንጀል የፈጸሙ በመሆኑና የሀገራቸው መንግስት አግቶ ያቆያቸዋል የሚል እምነት ስለሌላቸው ለጓንታናሞ እንደሚልኳቸው ትራምፕ ገልጸዋል። ስማቸው እንዲጠቀስ ያልፈለጉ አንድ የዋይት ሃውስ ባለስልጣን ትራምፕ ጓንታናሞን የተመለከተውን ሰነድ ቀድመው መፈረማቸውን ተናግረዋል። ሰነዱ ከተለመደው ፕሬዝዳንታዊ ትእዛዝ ለየት ያለና ጄኔራል ሬጅስተር ተብሎ ለሚታወቀውና የመንግስት ሰነዶችን ለሚያትመው መስሪያ ቤት እንደማይላክም ተገልጿል። ለቅዱ ማስፈጸሚያ ገንዘብ እንዲመደብ ለማድረግ የአሜሪካ ምክር ቤት ይሁንታ እንደሚያስፈልገውም ተገልጿል። በዚሁ ወደ ተከታዩ ዘገባ እንሻገር። በማርኮ ሩቢዮ የውጭ ጉዳይ ሚኒስትርነት የአሜሪካ የአፍሪካ ፖሊሲ ምን ሊመስል ይችል ይሆን ይላል ሁለተኛው ዘገባችን። ማርኮ ሩቢዮ አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሆኖ ተሾመዋል። ሩቢዮ ቻይናን በሚመለከት ጠንከር ያለ አቋም ያላቸው ናቸው። በዓለም አቀፍ ደረጃም የአሜሪካን ጥቅም በማራመድ እንደሚሰሩም ቃል ገብተዋል። ይሁን እንጂ አፍሪካን በሚመለከት የሚከተሉት ፖሊሲ ደምን ያለ እንደሚሆን በዝርዝር አላስተዋቁም። የደቡብ አፍሪካው ፕሬዝዳንት በበኩላቸው ሀገራቸው አዲሱ የትራምፕ አስተዳደር ከዩናይትድ ስቴትስ ጋር በሚኖራት ግንኙነት እንደሚተማመኑ ተናግሯል። ኬት ባትሌት ከጆሃንስበርግ ያስተላለፈችው ዘገባ ዝርዝር አለው። ቆንጅት ታዬ በዚህ ሳምንት ለሳምንታዊ የአፍሪካ ነክ ጉዳዮች ያቀረበችውን መሰናዶ በመቀጠል ይሰማል።
ሰሞኑን የዓለም የኢኮኖሚ ጉባኤን ባስተናገደችው በስዊዘርላንድ ዳቮስ የደቡብ አፍሪካ ፕሬዚደንት ሲሪል ራማፎሳ በሰጡት ቃል በፕሬዚደንት ዶናልድ ትራምፕ አስተዳደር ከዩናይትድ ስቴትስ ጋር የሞቀ ግንኙነት ይኖረናል ብለው እንደሚጠብቁ ተናግረዋል።
ፕሬዚደንት ትራምፕ በመደራደር ስምምነት ላይ በመድረስ የተዋጣላቸው ናቸው። እኔም እንደዚያ ነኝ። ስለዚህ አብረን ለመስራት እንችላለን።
ይሁን እንጂ ይህንን የሳቸውን አውንታዊ አስተያየት የማይጋሩ አሉ። ተንታኞች ፕሪቶሪያ ከሩሲያ ጋር ያላት የቅርብ ግንኙነት፣ በዩክሬን ጦርነት ጉዳይ የምትከተለው ገለልተኛ አቋም፣ በጋዛ ጉዳይ በእስራኤል ላይ ባለም አቀፍ የወንጀል ፍርድ ቤት የመሰረተችው ክስ በአዲሱ የዩናይትድ ስቴትስ አስተዳደር በመልካም የሚታይ አይሆንም። ብሩክስ ስፔክተር ጆሃንስበርግ የሚኖሩ የቀድሞ የዩናይትድ ስቴትስ ዲፕሎማት ናቸው።
ናው for the past administration the consequences of South Africa's
ደቡብ አፍሪካ ከሩሲያ ከቻይና ከኢራን እንዲሁም ከዓለም አቀፍ ወንጀል ፍርድ ቤት ጋር የሚያላት ግንኙነት ባለፈው አስተዳደር የሚታየው የሚያቃቅር አድራጎት ድርጎ ነበር። በይበልጥ መቀራረብን አዳጋች የሚያደርግ እንጂ መቆራረጥ ደረጃ የሚያደርሱ ተደርጎ አልተወሰደም። በትራምፕ አስተዳደር ግን የውጭ ጉዳይ ሚኒስቴር በጥንቃቄ የሚከታተለው ጉዳይ ስለሚሆን የማይቀር ነው።
ደቡብ አፍሪካ ሩሲያንና ቻይናን የሚያቅፈው በማደግ ላይ ያሉ ሀገሮች ማህበር ብሪክስ ከፍተኛ ቦታ ያላት አባል ነች። አዲሱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከአሁን ቀደም ደቡብ አፍሪካን ከቤጂንግ ጋር ባላት የሞቀ ግንኙነት የተነሳ ነቅፈዋታል። ባብ ወኬሳ ጆሃንስበርግ የሚገኘው ዊትወተርስራንድ ዩኒቨርሲቲ የአፍሪካ ማዕከል የዩናይትድ ስቴትስ ጥናቶች ዳይሬክተር ናቸው። የሚከተለውን አስተያየት ሰጥተዋል።
Now we get the Trump Vance administration which is starting very clearly
አሁን የመጣው የትራምፕ ቫንስ አስተዳደር ከመጀመሪያው ቀድሚያ ለአሜሪካ የሚል የውጭ ፖሊሲ እንደሚከተል በሚገባ ግልጽ አድርጓል። ስለዚህ ደቡብ አፍሪካ ቀድሚያ ለብሪክስ የሚል ፖሊሲ ብታቀነቅን ከርሳቸው የውጭ ፖሊሲ ጋር ይጣረሳል፣ ችግር ውስጥም ትገባለች።
አንዳንድ ሪፐብሊካኖችም ዩናይትድ ስቴትስ ከደቡብ አፍሪካ ጋር ያላት ግንኙነት ሙሉ ግምገማ እንዲካሄድበት ጠይቀዋል። አንዳንድ ተንታኞች ታዲያ ደቡብ አፍሪካ ከዋሽንግተን የውጭ ፖሊሲ በማፈንገጧ የንግድ ጥቅሞችን መከልከል የመሳሰሉ ቅጣቶች ሊያገኙት እንደሚችሉ ይናገራሉ። ሬይ ሃርትሊ ብራንት ሃርስት ፋውንዴሽን በተባለ የደቡብ አፍሪካ የጥናት ተቋም የምርምር ዳይሬክተር ናቸው።
Yeah, I think that this sort of the length of the tether that the US will have
United States ብዙ ትግስት የሚኖራት አይመስለኝም። ለምሳሌ ዋና ዋናዎቹ ዩናይትድ ስቴትስ እርዳታ ተቀባይ የሆኑ ሀገሮች በተባበሩት መንግስታት ድርጅት እሷን የሚቃወም ድምጽ ቢሰጡ ያን ያህል ትግስት አይኖራትም።
እሳቸው እንደሚያስረዱት ይህ ዩናይትድ ስቴትስ አፍሪካ ውስጥ ያላትን ተሰሚነት ሊያሳድግላት ይችላል ወይም ደግሞ
or alternatively it could push these countries out of the US sphere
ወይም ደግሞ እነዚህ ሀገሮች ከዩናይትድ ስቴትስ ጋር መሆናቸውን እየተዉ ወደ ሌሎች አማራጮች እንዲሄዱ ሊገፋፋቸው ይችላል።
ዩናይትድ ስቴትስ ወሳኝ የሆኑ ማዕድኖችን ከዛምቢያና ከኮንጎ ዲሞክራቲክ ሪፐብሊክ ወደ ምዕራባዊው የአፍሪካ ጠረፍ የሚያጓጉዘው የባቡር መስመር ሎቢቶ ኮሪዶር ፕሮጀክትን መቀጠሏ እንደማይቀር ተንታኞች ይናገራሉ። ሌላው የትራምፕ አስተዳደር ትልቅ እርምጃ ከሶማሊያ ተገንጥላ ራሷን እያስተዳደረች ላለችው ለሶማሊላንድ እውቅና መስጠት ሊሆን ይችላል። ያም ሆነ ይህ ይላሉ በጥረታ ላይ ያሉት የቀድሞ የዩናይትድ ስቴትስ ዲፕሎማት ብሩክስ ስፔክተር፣ አፍሪካ በትራምፕ አስተዳደር የውጭ ፖሊሲ አጀንዳ ቀዳሚ ስፍራ አይኖራትም።
As far as Africa is concerned, let's be honest and let's be fair about it. Africa is
አፍሪካን በሚመለከት እውነቱን ለመናገር በተጨባጭ ያለውን ሁኔታ ተመርኩዘን የትራምፕ አስተዳደር ትኩረት በሚሰጣቸው ጉዳዮችና ቦታዎች ሰንጠረዥ ላይ አፍሪካ በጣም ታች ነው የምትሆነው።
ማርኮ ሩቢዮ በውጭ ጉዳይ ሚኒስትርነት ዓለም አቀፍ ጉዟቸውን የሚጀምሩት ፓናማን በመጎብኘት እንደሚሆን ተመልክቷል።
አድማጮቻችን በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የቅዳሜ ምሽት ጥር 24 2025 ዓ.ም ዝግጅታችን ነው። ስርጭቶቻችንን ከሰኞ እስከ አርብ በመደበኛው የሬዲዮ በቴሌቪዥን መሰናዷችን በዩቲዩብ ገጻችን በቪያም ሃሪክ የፌስቡክ ገጻችንና ድረገጾቻችን ላይ ታገኛችኋላችሁ። ሳትከታተሉ ያመለጣችሁ ዘገባዎች እንዲሁም ደግሞ ትንታኔዎች ካሉ የቪያም ሃሪክ ድረገጽ ላይ በመግባት ዘለቅ ተከታተሉን ዘንድ በአክብሮት እንጋብዛለን። ወደ ተከታዩ ዘገባ ነው የምንሻገረው። በአዲስ አበባ የተለያዩ የአፍሪካ ሀገራትና ከአፍሪካ ውጭም ብሎም የሌሎች ሀገራት ዲዛይነሮችን ያሳተፈ የፋሽን ትርኢት ባለፈው ሳምንት ተካሂዷል። ሀብ ኦፍ አፍሪካ ፋሽን ዊክ በሚባል ተቋም የተዘጋጀው እና ለአምስት ቀናት መቆየቱ የተገለጸው የፋሽን ትርኢት 18 ዲዛይነሮች የፈጠራ ስራዎቻቸውን አሳይተውበታል። አዘጋጆቹ የፋሽን ትርኢቱ አዳዲስ የአልባሳት ዲዛይኖችን ለማስተዋወቅ እድል ይፈጥራል ሲሉ፣ ዲዛይነሮቹ ደግሞ የገበያ ትስስር የሚፈጠርበት ልምድ የሚለዋወጥበት መድረክ መሆኑን ለአሜሪካ ድምጽ ተናግሯል። ገብረ ሚካኤል ገብረ መድህን ዝርዝር ዘገባ አለው።
ባለፈው ሳምንት ከአውሮፓ ጀምሮ ለአምስት ቀናት በአዲስ አበባ የተካሄደው የፋሽን ትርኢት በልዩ ልዩ ዝግጅቶች የደመቀ ነበር። የፋሽን ትርኢቱን ያዘጋጀው ሀብ ኦፍ አፍሪካ ፋሽን ዊክ የተባለ ተቋም ሲሆን በአህጉር አፍሪካ ያሉ የፋሽን ባለሙያዎች የሚገናኙበትና ልምድ የሚለዋወጡበት መድረክ እንዲሆን ታልሞ የዛሬ 15 ዓመት መመስረቱን ከመስራቾቹ አንዷ የሆነችው ማህሌት ተክለ ማርያም ለአሜሪካ ድምጽ ተናግራለች። የአፍሪካ ፋሽን ሳምንት በየአመቱ በተለያዩ የአፍሪካ ሀገራት እንደሚዘጋጅ የገለጸችው ማህሌት ተክለ ማርያም በዚህኛው ትርኢት በርካታ ዲዛይነሮች ተሳትፈዋል ትላለች።
በመድረክ ላይ ወደ 18 ዲዛይነሮች ነበሩ። ከዛ ደግሞ እንደ ፋሽን ኤግዚቢሽን የምንለው ያያችሁት ወደ 9 ዲዛይነሮች ጀማሪ ዲዛይነሮችም አንዳንዶቹም ደግሞ ኢንዱስትሪው ላይ ገና በመግባት ያሉ እንዲያስተዋውቁ መድረኩን ሰጠናቸው አቀርበው ነበር። እያንዳንዱ ዲዛይነር ወደ 15 ያህል ልብስ ነው የሚያቀርበው የተለያየ የራሳቸውን ኢንስፕሬሽን የሚገልጹበት ማለት ነውና ብዙ ልብስ ነው።
ስራዎቻቸውን ካሳዩት ዲዛይነሮች አንዱ አይሆነችው ቤዛ ዮሐንስ በአህጉራዊው የፋሽን ትርኢት የኢትዮጵያ አልባሳትን ማስተዋወቅ ላይ ማትኮሯን ተናግራለች።
የኔ ምርት የነበረው በ100% ኢትዮጵያ ውስጥ ፕሮሰስ የተደረጉ አልባሳትን በፋብሪኮችን ሰው ወደ ውብ የሆኑ አልባሳት ቀይሬ እሱን ነው ይዤ መጣሁት። ሽመና ማለት ለተለያየ አይነት ፕሮግራሞች ብዙዎቻችን የምንጠቀመው ከውጭ ኢምፖርት የሚደረጉ አልባሳትን ነውና በእኛ ሀገር ደግሞ ፕሮሰስ የተደረጉ አልባሳትን ደግሞ ሽመናዎችን በዘመናዊ መልክ ለሰርግ እንዲሁም ለተለያየ ነገር መልበስ እንደሚቻል ኢሌጋንት የሆኑ እስከ ሰርግ ኢቨንቶች ለቀለበት የሚሆኑት አልባሳትን ነው ይዤ ቀረብኩት።
ከተለያዩ የአፍሪካ ሀገራት መጥተው የፋሽን ስራዎቻቸውን በዚህ መድረክ ካስተዋወቁት ዲዛይነሮች መካከል አንዷ ኬንያዊቷ ሼይላ ቤነርዴቴ የሀገሯን አልባሳት ለእይታ ማቅረቧን ጠቅሳ በዝግጅቱ ተደስቻለሁ ብላለች።
All the designers are amazing. They're also
ሁሉም ዲዛይነሮች የሚገርሙ ናቸው። የፈጠራ ችሎታቸው ያስደንቃል። ከተለያዩ አካባቢዎች ከመጡ ዲዛይነሮች ጋር መገናኘት ጥሩ ነው። በዚህ አመት እዚህ ስራዎችን በማሳየቴም ደስ ብሎኛል። ያቀረብነው የአልባሳት ስብስብም ተቀባይነት አግኝቷል ብዬ አስባለሁ።
በዚህ የፋሽን ትርኢት ሳምንት የኢትዮጵያ ባህልና ታሪክ የሚያስተዋውቁ ቦርሳዎችን ለእይታ ማቅረቡን የገለጸው ዲዛይነር ዳንኤል ደገማው አብዛ ነው። መድረኩ የገበያ ትስስር ለመፍጠር አግዞናል ይላል።
እያንዳንዱ ቦርሳዎቻችን ስም አላቸው። ለምሳሌ ቀደምት ያልነው ቦርሳ አለ፣ ባለግርማ የምንለው ቦርሳ አለ፣ ከዛ ደግሞ ከምንጩ የተባለ ቦርሳ አለ። እዛ የስንዴ ጋር የተገናኘ ነገር ነውና እያንዳንዱን በዛ ልክ ይዘን መተናል። ሌላ ደግሞ የአበሻ ቢዩቲ የሆነው ንቅሳትንም በትንሽ የባግ ሪፕሬዘንት ለማድረግ ሞክረናል። ሰው ትልቅ ስቴጅ ነው ለኛ፣ እግዚአብሔር ይመስገን። ያው እኛም ከጠበቅነው በላይ ነው ያገኘነው። ሰው ትልልቅ ሰዎች ይገኛሉ፣ ኢንተርናሽናል የሚመጡ ሰዎች አሉ፣ ብራንዳችንን በደንብ ሊያስተዋውቁልን የሚችሉ አት ሴም ታይም ደግሞ ኢንተርናሽናል ባየርስ ይመጣሉ። እዚህ ያው እኛ ሎካሊ ነው እስካሁን እየሰራን ያለ ነው። ሰው እንደዚህ አይነት ሰዎችን በቀላሉ ኔትወርክ እንድናረግ ይረዳናል። ሁሉም ሰዎች በአንድ ቦታ መናገኝበትን ስቴጅ ይፈጥርልናል ማለት ነው። ሰው ነገ ይዘውልን የሚመጡት መልካም እድል አለ ብለን እናምናለን እና ከዛ አንጻር ትልቅ ኦፖርቹኒቲ ነው ያገኘ ነው።
የትርኢቱ አዘጋጅ ማህሌት ተክለ ማርያም መድረኩ በልዩ ልዩ መንገድ ዲዛይነሮችን የሚጠቅም እንደሆነ ትናገራለች።
ብዙ ዲዛይነሮችን እድል ይሰጣል። የተለያየ ሚዲያ ይሁን እንደናንተ አይነት ይመዘግባል ያይላቸዋል ስራቸውን ኢንዱስትሪውም እንዲበረታታና ደግሞ ያው የሚያስተዋውቁበት ነው እንደ ማርኬቲንግ ማለት ነው። እንደ አፍሪካ እንደ ኢትዮጵያ ምን ትንሽ ለውጥ አለ ግን እድገታለ ግን ይቀራናል። አንድ አዲስ ነው። ትምህርት ቤቶችም አሉ አሁን እየተከፈቱ ያሉ ብዙዎቹ ትሬኒንግ ይፈልጋል። ከሌላ አፍሪካ ሀገሮችም ጋር ደግሞ ተስስር መፍጠር አለብን ማሳደግ መቻል አለብንና ስራችንን ከጎረቤት ሀገር ጋር መስራት መሸጥ መሳሰሉትን ትሬዲንግ ብንጀምር ደግሞ ከባድ ስራ ነው፣ እያደገ ነው።
ኬንያዊቷ ዲዛይነር ሼይላም እንዲህ አይነት በርካቶችን የሚያሳትፍ የፋሽን ትርኢት ጥቅሙ የበዛ መሆኑን ትገልጻለች።
All right, so platforms like this give us an opportunity to showcase our brands.
እንዲህ አይነት መድረክ ተሰጥቷችንን የጥበብ ስራዎቻችንን እንዲሁም የምንሰራቸውን የፋሽን አይነቶች ለማሳየት እድል ይሰጠናል። ለምሳሌ ከእናንተ ጋር ተገናኝቻለሁ፣ ከኬንያ ፋሽን ጋር ተዋውቃችኋል። በዚህ መድረክ ከናይጄሪያ፣ ከሩሲያና ከሌሎችም ሀገራት ከመጡ ዲዛይነሮች ጋር ተገናኝተናል። ለምን ለመለዋወጥ ተስስር ለመፍጠር እና የጥበብ ስራዎቻችንን በተለያዩ ቦታዎች ለማሳየት ያግዘናል።
And I think it's just comes and showcases
መድረኩ የኢትዮጵያ አልባሳትን ለማስተዋወቅ እድል የሰጠ መሆኑን የምትናገረው ደግሞ ቤዛ ዮሐንስ ነች።
የኢትዮጵያ ዲዛይነሮች ዘይ ቀረቡት ኢትዮጵያ ስፖርትስ እንዲደረጉ የተሸመኑ አልባሳትን ነው ብዙዎቻችን የተጠቀምነው። ሰው ምን ያክል የሀገር ውስጥ ፕሮዳክቶች ሀገር ውስጥ ሽመና ውጤቶች በጣም እንዳደጉ ለሰዎችም አዌርነስ ክሬት አርጋታል ብዬ አስባለሁ። በቃ ሲምፕል የሆነ በጣም ጥሩ ታይም የነበረው ብዙዎቻችን እርስ በርስ የምንተዋወቅበት የነበረ በጣም ቆንጆ ኢቨንት ያ ብዙ ዲዛይኖችን እንዴት አድርገን ክሬት ማድረግ እንዴት አድርገን አንዱን ከአንዱ ጋር ሚክስ ማድረግ እንዳለብን የተለያየ ነገር ተምረናል።
ለአምስት ቀናት የቆየው ይኸው ደማቅ የፋሽን ትርኢት በልዩ ልዩ የሰርከስና የሙዚቃ ዝግጅቶችም የታጀበ ነበር። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በመቀጠል ደግሞ የምናልፈው የዱር እንስሳት መብት ተሟጋች ወደ ሆነች እንግዳ ነው። ግሬታ ፍራንቺስካ ዩሪ ትባላለች። ጣሊያንና የኢትዮጵያ ትውልድ ያላት የአካባቢ ጥበቃና የዱር እንስሳት ጥበቃ መብት ባለሙያ ናት። ግሬታ በተለይም የዝሆኖችን ጥበቃ ተነሳሽነት ስራዎች ላይ ኢትዮጵያን ጨምሮ 25 የአፍሪካ ሀገራት ተሳታፊ በሆኑበት ተቋም አማካኝነት ብዙ ስራዎችን ሰርታለች። በአሁኑ ሰዓት አፍሪካውያን ሴቶች በአካባቢ ጥበቃ ስራዎች ላይ እንዲሳተፉ በሚቀሰቅስ ሴቶች ለአካባቢ ጥበቃ የተባለ ድርጅት መስራች እና ባልደረባ ማምናታ ራሷን ከምታስተዋውቅበት ቆይታችን ጀምራል።
Thank you so much, Aiden, for having me on today. I'm Greta Francesca Iuri. I'm a mixed race.
Aiden, ስለጋበሽኝ በጣም አመሰግናለሁ። Greta Francesca Iuri ይባላለሁ። ኢትዮጵያዊና ጣሊያናዊት ነኝ። በሙያዬ ደግሞ የአካባቢ ጥበቃ ባለሙያ ነኝ። ባለፉት 10 ዓመታት ውስጥ በአፍሪካ ቀንድና በሰፊው የአፍሪካ ሀገር ውስጥ በዱር አራዊት ዙሪያ ግንዛቤ እንዲዳብር ስሰራ ቆይቻለሁ። በአካባቢ ጥበቃ ላይ መስራት እንዴት ከባድና ውስብስብ እንደሆነም ግንዛቤ እንዲኖርም ሰራለሁ። ያደኩት አዲስ አበባ ውስጥ ነው፣ ግን ገና በልጅነቴ በሀገሬ መዞር በመቻሌ ትልቅ እድል ነበረኝ። በዚህ ምክንያት ከማህበረሰባችን ከ120 ሚሊዮን በላይ የሚሆነው ህዝብ በጣም ፈጣን እድገት ባላቸው ሀገራት ውስጥ የተፈጥሮ ሀብታቸውን ለመጠበቅ ችግሮች እንደሚያጋጥሟቸው ልገነዘብ ችያለሁ። በዚህ የተነሳ የአካባቢ ሚዛንን እንዴት ማስጠበቅ ይቻላል የሚለውን ለመረዳት ጥልቅ የሆነ ፍላጎት ሊያድርብኝ ችሏል።
በጣም አመሰግናለሁ ግሬታ በድጋሚ። እስቲ እንግዲህ የዱር እንስሳት ዓለም አቀፍ ወንጀለኞችን መቆጣጠር ወይም ደግሞ ጥበቃ ማለት ምን ማለት ነው? አንቺስ እንዴት ነው ወደዚህ ስራ ልትገቢ ቻልሽው?
Yes, it's an interesting story. I didn't know so much about wildlife crime when I first began my passion around wildlife.
ስራ ስጀምር ስለ ዱር አራዊት የነበረኝ እውቀት እምብዛም ነበር። የመጀመሪያ ስራዬ በሰሜን ኢትዮጵያ በሚገኘው የሰሜን ተራራዎች ብሔራዊ ፓርክ ነበር። በወቅቱ ፍላጎቴ የነበረው ማህበረሰቦች በቱሪዝም ልማትና በብሔራዊ ፓርክ እንቅስቃሴዎች እንዴት እንደሚሳተፉ መረዳት ነበር። ብዙ ቀኖችን በብሔራዊ ፓርክ ውስጥ ሳሳልፍ ማህበረሰቡ ነብርና በመጥፋት ላይ ያሉ ዝርያዎችን የሚገድለው ኑሮን ለማሸነፍ አቅም ስለሚያንሰው እንደሆነ መረዳት ጀመርኩ። ነገር ግን ደግሞ ገበያው የሚመራውም ከሀገራቸው በብዙ ኪሎ ሜትሮች ርቆ በአውሮፓ፣ በሩቅ ምስራቅ፣ በአሜሪካ በሚኖሩና ለየት ያሉ እንስሳትን በሚያሰባስቡ ሰዎች አማካኝነት ነው። ስለዚህ የተረዳሁት ነገር እኛ ትኩረት እያደረግን ያለነው ከፊት ያሉት ችግረኛ ማህበረሰቦች ላይ ብቻ ሲሆን የዱር እንስሳት አደንና ሌሎችም ወንጀሎች ግን የሚፈጸሙት ባለም አቀፍ ደረጃ መሆኑን ነው።
አካባቢ ጥበቃ ለሴቶች የሚል ተቋም ውስጥ በአሁን ሰዓት ባልደረባ ነሽ። ይሄ ተቋም ምንድን ነው እሱ የሚያደርገው?
Yes, so the Women for the Environment Africa program, I was very privileged to be selected as a founding fellow in 2021.
So my ኢትዮጵያ አቆጣጠር በ2021 በአፍሪካ የአካባቢ ጥበቃ ላይ የሚሰሩ ሴቶች መርሃ ግብር አጋር መስራችና ቀዳሚ የምርምር ባለሙያ እንደሆን ስጋበዝ በጣም ነበር ክብር የተሰማኝ። በአመራርም ሆነ በአካባቢ ጥበቃ ዘርፍ ውስጥ ያለን ሴቶች በወንዶቹ ውቅያኖስ ውስጥ እንዳለን ሁሉ ቁጥራችን እጅግ ጥቂት ነው። በተለይ የኢትዮጵያ ሴቶች ሩቅ አካባቢ እንዲሄዱም ሆነ እንዲሰሩ አይበረታታም። ብዙ ጊዜ ይህ የወንዶች ስራ ተደርጎ ነው የሚወሰደው። ሴቶች ስካውት ወይም የአካባቢ ጠባቂ ሆነው እንዲሰሩም አይበረታታም። ስለዚህ ተቋማችን ሴቶች ጎልተው እንዲወጡና እንዲታዩ አንድ ላይ አሳስቧል።
ከታች ወርዶ መስራትን ስናነሳ እስካውቶች ወይም ደግሞ አካባቢ ጥበቃ ላይ ያሉ ሰዎችን ጠቅሰሻል። በተለይ ደግሞ ሴቶች በአካባቢ ጥበቃ ዙሪያ ላይ ያላቸው ሚና ምንድን ነው?
It's very interesting because
በጣም የሚገርም ነው። ለረጅም ጊዜ ሴቶች በአካባቢ ጥበቃ ዙሪያ ባላቸው ተጽዕኖ ላይ ጥናት ተደርጎ አያውቅም። እኔ ግን ገና ልጅ እያለሁ የሰራሁት ጥናት ሴቶች አካባቢ ጥበቃ በሚሰሩ ስካውቶች ላይ ስላላቸው ተጽዕኖ ነበር። ምክንያቱም በቀኑ መጨረሻ ላይ ሴቲቷ የአካባቢ ጥበቃ ባልደረባው ሚስት፣ አያት፣ እህት ናት። ምንም እንኳን ጠባቂ ወንድ ቢሆንም ሴቷም ተጽዕኖ እንዳላት አስተውለናል። ሴቶቹ ለበጎ ነገር ተጽዕኖ ሊያሳድሩባቸው ይችላሉ። በችግር ጊዜ በድህነት ውስጥ ያለች ሴት ሲቸግራት ገንዘብ ካላመጣ ባለቤቷን ወይም ልጇን በህገወጥ ተግባር እንዲሳተፍ ታስገድዳለች። ነገር ግን ሴቷን ካስተማርንና ካገዝናት አካባቢው እንዲጠበቅና አሉታዊ ነገር እንዲቀለበስ ወይም እንዲስተካከል ታደርጋለች። እንደምናውቀው ሴቶች በአጠቃላይ በማህበረሰብ ውስጥ በጣም ጠባቂዎችና ተንከባካቢዎች ናቸው። በማህበረሰባቸው ውስጥ ብዙ ጊዜ ወጥተው እንጨት የሚለቅሙት፣ ውሃ የሚቀዱትና ልጆቹን የሚያሳድጉት እነሱ ናቸው። ስለዚህ ከፍተኛ ተጽዕኖና ብልሃት አላቸው። እኔ የምሰራበት ተቋምም ሴቶች በማህበረሰብ ውስጥም ሆነ በመንግስታዊ ተቋማት ውስጥ ቦታ እንዲያገኙ ይጥራል።
የአካባቢ ጥበቃ ስንል ወይም ደግሞ የዱር እንስሳት ጥበቃን ስናነሳ ይሄ ዘርፍ ለሴቶች ምን ያክል ምቹ ነው?
So I would say I've been very, very lucky and privileged to never encounter any challenges in the field.
እኔ በጣም እድለኛ ነኝ ማለት እችላለሁ። በዱር ጥበቃ ስራ ላይ ምንም አይነት ተግዳሮት አጋጥሞኝ አያውቅም። ሁልጊዜም እንደ ቤተሰብ የሆነ በጣም የሚያስደንቅ ቡድን አለኝ። በአጠቃላይ በአካባቢ ጥበቃና የሴቶችን ጉዳይ ካነሳን የተወሰነ ጀግንነትና ድፍረት ሊኖር ይገባል ብዬ አስባለሁ። ሁኔታው ለሴቶች ምቹ እንዲሆን ብዙ ልናደርግላቸው የምንችላቸው ነገሮች አሉ። ለምሳሌ በወር አበባ ላይ ከሆነ ንጹህ ውሃ ማግኘት ሊመቻች ይገባል። በራሳችንም ለስራ ስንንቀሳቀስ ፍጹም ደህንነት ሊሰማን ይገባል።
In your previous work, I know that you have
ከዚህ ቀደም ስራሽ በብዛት የሚያተኩሩ ዝሆኖችን ጥበቃ እንደነበረ አውቃለሁና እስቲ ጥቂት ስለሱ ስራሽ ንገሪኝ።
Thank you. Yeah, so
እኔ ሁልጊዜ ዝሆኖች መረጡኝ እንጂ እኔ አይደለሁም የመረጥኳቸው ላለው የዱር አራዊትን ሁሉንም ወዳለሁ። ነገር ግን ሁለተኛ ዲግሪን ሳጠናቅቅ በአፍሪካ የዝሆን ጥርስ አደን ከፍተኛ ደረጃ ላይ የደረሰበት ወቅት ነበር። ያኔ በአንድ አመት ጊዜ 96 ዝሆኖች የተገደሉበት ወቅት ነበር። ስለዚህ ህገወጥ የዝሆን ጥርስ ንግድ ምን እንደሆነና ማህበረሰቡና መንግስታዊ ያልሆኑ ድርጅቶች ሚናቸው ምን መሆን እንደሚችል በትክክል መረዳት ነበረብን። በወቅቱም በአፍሪካ የዝሆን ጥርስ ሽያጭን ስልታዊ በሆነ መንገድ መክታት የሚያስችል ተቋም ተቋቁሟል። ስለዚህ ቀደም ሲል እንደገለጽኩት ህገወጥ የዝሆን ጥርስ ንግድ ምን እንደሚመስል ለመስራት እድሉን አገኘው። ከተለያዩ ማህበረሰቦች ጋርም ተቀራርቤ ሰራው። በመሆኑም ዝሆኖቹን የመጠበቅ ስራ የጀመረው በዚህ መንገድ ነው።
አሁን ሰዓት ግጭትን ጨምሮ ብዙ ነገሮች በኢትዮጵያ እየተከሰቱ ነው። የማህበረሰቡን የአካባቢ ጥበቃ እውቀት እንዴት ነው ስከመገሚው እንዴት ታይዋለሽ?
Communities are incredible because without communities
የዱር አራዊትን በመጠበቅ ረገድ ማህበረሰቦች እጅግ አስደናቂ ናቸው። ሁልጊዜም የምናገረው ይሄንን ነው። እኛ የከተማ ሰዎች ነን። ምንም እንኳን ከፍተኛ የዱር እንስሳት ፍቅር ቢኖረንም በመጨረሻ ተመልሰን በከተማ ውስጥ እንኖራለን። ስለዚህ ከዱር እንስሳቱ ጋር አብረው የሚኖሩትን ማሳተፍ አለብን። ዝሆኖቹ ባሉባቸው አካባቢዎች ያሉ ሽማግሌዎች ከዝሆኖች ጋር እንዴት በታሪክ እንደተገናኙ ይነግሩሻል። ዝሆኖች ያሉበትንና ግዚያቸውን የሚያሳልፉበትን ቦታ እንዲሁም ሁሉም ነገር እንዴት እንደተከናወነ ያውቃሉ። ነገር ግን የማህበረሰቡ ህይወት ከጊዜ ወደ ጊዜ ፈታኝ የሆነ ነው። ለዛም ነው አብረው እንዳይኖሩ እየተገፋፉ ያሉት። የሥራ ተግዳሮቶችም ተደቅነውባቸዋል። እነዚህ አካባቢዎች ዙሪያ የሚደረጉ የአካባቢዎች መለወጥ፣ የመንገድ ግንባታ፣ የኔትወርኮች መዘርጋትና ትላልቅ ኢንቨስትመንቶች ሰዎችንና እንስሳቱን ያፈናቀሉ ነው። አስተውሳለሁ በአንድ ወቅት ወደ ሰሜን አካባቢ ትግራይ ውስጥ በጣም ጥቂት ዝሆኖች ነበሩ። በክልሉ በግጭት ምክንያት በደህንነት ውስጥ ከሚገኙ ማህበረሰቦች ጋር እየተወያየሁ ነበር። ዝሆኖች ማሳቸው ውስጥ እየገቡ ማሽላውን በብዛት ይበሉባቸው ነበር። በዚህ የተነሳ ዝሆኖቹን ይጣሏቸዋል ብያስብ ነበር። ነገር ግን አንድ ሽማግሌ ጣላቶቻችን ዝሆኖች አይደሉም፣ ዝሆኖቹም እንደኛ ለህልውናቸው እየታገሉ ነው። ሁለታችንም ያንድ ሳንቲም ሁለት ገጽታዎች ነን። ሁለታችንም ደግሞ ለመታገል የምንጥርና ለፍላጎታችን እውቅና የማይሰጥ ኢፍትሃዊ ስርዓት ውስጥ ነው ያለነው አሉኝ። ስለዚህ ማህበረሰቡ በቂ ግንዛቤ ያለው
ሰፋ ባለ መልኩ ደግሞ መንግስታት፣ መንግስታዊ ያልሆኑ ተቋማት እንዲሁም ደግሞ ባለድርሻ አካላት ምን ማድረግ አለባቸው ትያለሽ ሙያው ላይ እንዳለ ሰው?
That's a difficult question.
በጣም ከባድ ጥያቄ ነው። ለረጅም ጊዜ ያክሚሉት እስኪ እናንተ ችግሩን ፍቱና መልሳችሁን ንገሩን ነው። ነገር ግን እንዲህ ሊሆን አይችልም። ሁሉም ነገር እርስ በርስ የተሳሰረ ነው። ሁላችንም ያላካባቢያችን መኖር አንችልም። የዱር እንስሳት ከሌሉ ልንኖር አንችልም። የዱር እንስሳት ለስነ ምህዳራችን ጤና ወሳኝ ሚና ስለሚጫወቱ መፍትሄዎችን መፈለግ የሁላችንም ኃላፊነት ሊሆን ይገባል።
ግሬታ ዩሪስ ለነበረን ቆይታ በጣም ነው የማመሰግነው።
And I really appreciate it.
እኔም በጣም አመሰግናለሁ።
የተማሪዎች እጦት የመልከት ቋንቋ ስልጠናን ስጋት ላይ ጥሏል። በአዲስ አበባ ዩኒቨርሲቲ የሚሰጠው የመልከት ቋንቋ ትምህርት ከቅርብ አመታት ወዲህ ተማሪዎችን እያገኘ ስላልሆነ በስልጠናው ላይ እንቅፋት መፍጠሩን ዩኒቨርሲቲው አስታውቋል። የአሜሪካ ድምጽ እንደነጋገራቸው ባለሙያዎች በበኩላቸው ችግሩ በመልክት ቋንቋ እድገት ላይ ተግዳሮትን ይፈጥራል ብለዋል። መስማት የተሳናቸው ዜጎች አገልግሎት እንዳያገኙ የሚያደርጋል ሲሉ ተናግረዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ መስማት የተሳናቸው ዜጎች በአገልግሎት ተቋማት የተለያዩ ችግሮችን እንደሚገጥሟቸው ገልጾ ችግሩን ለመቅረፍ የሚያስችል ስልት እያዘጋጀ መሆኑን ያመለከተው ገብረ ሚካኤል ገብረ መድህን ዝርዝር አለው።
ባለፈው ሳምንት ጥር 6 2017 ዓ.ም ምረት በአዲስ አበባ በተካሄደው 15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሙኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ 10 ዓመታት ማስቆጠሩን ተናግረዋል። ዶክተር አማኑኤል አለማየው ለአሜሪካ ድምጽ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል።
የምልክት ቋንቋ ላለፈው 4-5 ዓመት ተማሪ እየተቀበለ አይደለም። የምልክት ቋንቋ ብቻ ሳይሆን የሊንግዊስቲክስም የሚማሩ ተማሪዎች የሉ። ስለዚህ ይሄ በጣም ስጋት ነው።
ስለ ጉዳዩ ለአሜሪካ ድምጽ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል።
በዚህ የሰለጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽና ራሳቸውን የሚገልጹበት ለችግራቸው መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥማል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል።
ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የ12ኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ሥራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደስላሴ የተባለች ባለሙያም በዚህ ሐሳብ ተስማማለች። የዛሬ 8 ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል በአስተርጓሚነት ሥራ መጀመሯን ለአሜሪካ ድምጽ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት በአስተርጓሚ እጦት ሲቸገሩ አያለው። ሆኖም አብዛኞቹ የመንግስትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች።
አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት ተሻሚቶች አስተርጓሚ እንዲቀጥሩ አላየሁም። ከዚህም ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙም ማለት ነው። ምንም መረጃ አያገኙም ወይም አገልግሎት አያገኝም።
የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የሥራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ሥራ እንደማያገኙ ተናግራለች።
እኔ 8 ዓመት በሰራሁበት ጊዜ ሥራዬ የምልክት ቋንቋ አስተርጓሚ ነው። ነገር ግን መደቤ የነበረው ጽሕፈትና ሂሳብ ላይ ነው። በዛ የተነሳ የደረጃ እድገት አይኖረኝም እንደ መምህራን። ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት የገባሁት። አሁን ከኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡ። አብዛኛው ወደዚያ ይገባ።
በ15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አመዲን በኢትዮጵያ ከ3 ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል።
አብዛኞቻችን የምልክት ቋንቋ የምንጠቀም ካለመሆኑ ጋር ተያይዞ በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዞ የሚያጋጥማቸው ተግዳሮቶች አሉ። እነኚህን ለመቅረፍ በደንብ መስራት ያስፈልጋል። አሁን ባህልና ስፖርት ሚኒስቴር የኢትዮጵያ የምልክት ቋንቋ ስትራቴጂ እየነደፈ ነው። የምልክት ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጭ ከአክሰስ ቱ ኤጁኬሽን ጋር ተያይዞ የሚያጋጥሙ ተግዳሮቶች አሏቸው። ትምህርት ቤቶች ለመስማት የተሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት የተሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስሊ መስራት ያስፈልጋል።
የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየሁ የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍቴ አጣጫ ሊቀይስ ይገባል ብለዋል።
ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ እንግሊዘኛ የሚገቡ ተማሪዎች ላለፈው 3 4 አመት የሉም። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግረኛ ላለፈው 5 አመት ተማሪ አልተቀበለም። ይሄን ተማሪ ደግሞ ማስገደል አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው። አንዳንድ ጊዜ ተማሪዎችን ሰፖርት ያደረክ ወደዛ ነው ኢንሴንቲቫይዝ ያደረክ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱ ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲሲፕሊኖች እንዲያዳርሱ የስራ ማድረግ አለበት። ከተለያዩ ስቴክሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል።
ፕሮፌሰር ብርሃኑም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል።
ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። ያንድን ማህበረሰብ ማንነት ቫልዩ ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫልዩስ ኖርምስ ቪዚብል እንዳይሆን የሚያደርግና ከማንነት ጋር የተያያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች ኢንተርቬንሽኖች የሚሰሩና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅቶ የሚስፋፋ ወይ በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል።
የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ 14 ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ፕሬዚዳንት ዶናልድ ትራምፕ በድጋሚ ወደ ስልጣን ከመጡበት ጊዜ በኋላ ከሳቸው ቀደም ብሎ በነበረው አስተዳደር ይሰጡ የነበሩ ስደተኞችን የመልሶ ማቋቋም መርሃ ግብሮች ለጊዜው ተቋርጧል። ይህንን በተመለከተ ሀብታሙ ስዩም ባለሙያ አነጋግሯል። ወደዛው ነው የምናልፈው።
ፕሬዚደንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከፈረሟቸው ትዕዛዞች መካከል አንዱ የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ማስተካከል የሚል መጠሪያ አለው።
አሁን የወጣው አዲሱ የፕሬዚደንት ትራምፕ ኤግዚኪዩቲቭ ኦርደር ለዘጠና ቀን ፕሮግራሙን ለምሳሌ ስደተኛ መቀበሉን ዘግቶታል። ያ ማለት ፕሮሰሳቸው አልቆ ሊመጡ የነበሩ ካልተሳፈሩ ድረስ ከዘጠና ቀን በኋላ ነው ምናልባት ጉዳዩ ታይቶ ተመርምሮ ፖሊሲ አሁን ካለው አዲሱ አድሚኒስትሬሽን ጋር ፖሊሲው ይሄዳል አይሄድም ወይ ተብሎ ነው እንግዲህ እንትን ሊወሰድ የሚችለው ማለት ነው። ያ ማለት ብዙውን ነገር ያቆመዋል ማለት ነው። ለጊዜውም ቢሆን ከናካቴ ይቀራል የሚል ነገር አይደለም።
የሰማችኋቸው ስደተኞችን በሚመለከት ለበርካታ ዓመታት ከዓለም አቀፍ ተቋማት ጋር የሰሩት ህጋዊ ስደተኞችን ከአሜሪካ ስርዓት ጋር በሚያላምዱ መርሃ ግብሮች ውስጥ ያገለገሉትን አቶ ግርማ ከበደን ነው።
ስደተኞችን የሚያመጡ ድርጅቶች አሉ፣ የተለያዩ ድርጅቶች አሉ። እነዚህ ድርጅቶች ስደተኛ መቀበልና ስደተኞች ተቀብለው እዚህ ኑሮን እንዲለምዱ ድጋፍ የሚያደርጉ ልጆች ውፊት እንዲሄዱ የሚያግዙ ጤና ኢንሹራንስ እንዲያገኙ የሚያግዙ ድርጅቶች አሉ። እነሱም ፕሮግራማቸው ፖስት ተደርጓል፣ ቁሟል። በቃ ምንም ነገር ገንዘብ ማውጣት ምናምን አይችሉም። ይሄኛው ደግሞ ወደ አሜሪካን ሀገር የገቡ ሰዎች አስፈላጊው ድጋፍ ተደርጎላቸው ስኬታማ እንዲሆኑ የሚያግዙ ፕሮግራሞች ናቸው የተደናቀፉት ማለት ነው።
የፕሬዚደንት ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች መልሶ ማቋቋሚያ መርሃ ግብርን በጊዜያዊነት ማቆም ያስፈለገው የሀገሪቱን ብሔራዊ ጥቅምና የስደተኞችን ትክክለኛ ውህደት ያስቀደመ አሰራር መተግበሩ እስኪረጋገጥ ድረስ መሆኑን አስታውቋል። አሁን ላይ መርሃ ግብሩ የታገደው ለዘጠና ቀናት ነው። በእነዚህ ቀናት ውስጥ ታዲያ በህጋዊ መንገድ ወደ ዩናይትድ ስቴትስ የገቡ ስደተኞች በፌዴራሉ መንግስት ድጋፍ ውስጥ የነበሩ መርሃ ግብሮች ተጠቃሚ መሆን ባይችሉም ከሌሎች የግዛትና ግብረሰናይ ተቋማት አገልግሎት ሊያገኙ እንደሚችሉ አቶ ግርማ ይመክራሉ።
ብዙ ሪሶርሶች አሉ። በእርግጥ እዚያ አሜሪካን አገር ላለ ለመጣ ስደተኛ በስደተኛነት ለመጣና አሳይለምም እንኳን እየጠየቀ ያለ ስቴትሱ እንደዚህ እነሱ እነዚህም ፕሮግራሞች ኢምፓክትድ የሚሆኑ ይመስለኛል። አሁን ካትሊክ ቸርችስ፣ የተለያዩ ኖን ፕሮፊቶች፣ ሬሊጂየስ እንትን ቸርቾች፣ ሲነጎግ፣ የተለያዩ እንትኖች በነጻ የጤና ሄልዝ ስክሪኒንግ እንትን ያደርጋሉ። አንዳንድ ደግሞ ነን ኢመርጀንሲ የሆኑ ነገሮችም ሰፖርት ያደርጋሉ። ምግብም የሚሰጡ ድርጅቶች አሉ። እኔ አሁን በእጄ ላይ የለም እንጂ ሪሶርሶችን ቸክ ማድረግ ይቻላል። የኤችኤስ ዌብሳይት ጋር በመሄድ አሁን የካውንቲዎቹ ጋር ሴቱም ካውንቲዎቹም የተለያዩ ሪሶርሶች አሏቸው። ያን ነገር የተለያየ ሰርቪሶች እየሰጡ እንዳልኩ የምክር ማገዝሎት የምግብ እርዳታ እየሰጡ አሉ።
የትምህርት አገልግሎት ማግኘት መሰረታዊ መብት በሆነባት ዩናይትድ ስቴትስ አዲሱ ትዕዛዝ በስደተኞች መርሃ ግብር የታቀፉ ህጻናትና ታዳጊዎችን ከትምህርት ያግዳቸው እንደሆነ የጠየቅናቸው አቶ ግርማ ቀጣዩን ብለዋል።
በዚህ ሀገር ህግ ማንም ሰው ትምህርት የማግኘት መብት አለው እና ስቴተሱ ምናምን አይጠየቅም። ቢያንስ ከአንደኛ ክፍል ከሳውት ያክስ ማለት ነው። ትምህርት ቤቶችም ትምህርት ቤት ቤተክርስቲያን በጣም ክልክል ነበሩ እስከ ቅርብ ጊዜ ድረስ። ማንም ሰው ገብቶ ምንድነው ስቴተስ ምናምን ማለት አይችልም። የዚህ የሜሪላንድ ስቴትን ካነሳ ሜሪላንድ ብሉ ስቴት ነው እና ገቨርነሩም እንደዚሁ የአሁን እኛም ያለንበት ሞገመሪ ካውንቲ ሱፐርኢንቴንዳንቱ እየሞከረ ነው። የተቀመጡ ነገሮች አሉ እና ትምህርት የማግኘት መብቱ ላይ ሊቀየር የሚችል ነገር ያለ አይመስለኝም።
አዲሱ የዶናልድ ትራምፕ አስተዳደር የዩናይትድ ስቴትስ የስደተኞች ቅበላ መርሃ ግብርን ላልተወሰነ ጊዜ ማገዱን ባስታወቀበት ትዕዛዝ ላይ በውጭ ጉዳይ መስሪያ ቤቱና የጸጥታ መስሪያ ቤቱ ውሳኔ መሰረት የሀገሪቱን ብሔራዊ ጥቅም ባከበረና የጸጥታ ስጋት የማይሆኑ ጉዳዮችን ባጤነ መልኩ እንደ ሁኔታው የስደተኞች ቅበላ ሊከውን እንደሚችል ተጠቁሟል። ሁለቱ መስሪያ ቤቶች መርሃ ግብሩን ከገመገሙ በኋላ በዘጠና ቀናት ውስጥ ዳግም ስራ የመቀጠሉን ሁኔታ እንዲወስኑም ትዕዛዝ ተሰጥቷል። በስደተኞች ቅበላ አስተዳደር ውስጥ የህዝብ ደህንነትና ብሔራዊ ደህንነት ዋና ጉዳዮች መሆናቸውን ማረጋገጥ፣ ሙሉ በሙሉና በትክክል ወደ ዩናይትድ ስቴትስ መግባት የሚችሉትን ስደተኞች ብቻ መቀበል፣ ዩናይትድ ስቴትስ የቀረጥ ከፋዮቿን ሀብት መጠበቋን ማረጋገጥ የፖሊሲው ዓላማ እንደሆነ በትዕዛዙ ማብራሪያ ላይ ተጠቁሟል።
አድማጮቻችን ለምሽት ያዝናቸው መሰናዶች እዚህ ላይ ተጠናቀቁ። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ በዋና አዘጋጅነት ከመርሃ ግብር ፕሮዲውሰሯ ብርሃን ኃይሉ በመሆን አብረናችሁ ቆይተናል። እናንተም አብራችሁ ስለነበራችሁ እናመሰግናለን። በነገው ምሽት በተመሳሳይ ሰዓት እንጠብቃችኋለን። ሰላም ጤና ይስጥልን። ደህና ሁኑ።